ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የማክሰኞ ታህሳስ 1 2017 ዓ.ም ስርጭታችን ጀመረ። በኦሮሚያ ክልል ጉጂ ወንድ ልጃቸው የመከላከያ ሰራዊት አባል ነው በተባለ ሰው ወሲባዊ ጥቃት እንደተፈጸመበት አንድ እናት ገልጸዋል።
ሰውየው በቁጥጥር ስር ውሏል። ምስክር ይዛችሁ ነው ተብለን ምስክር ይዘን ሄድ መከላከያ የጦር ፍርድ ቤት አቃቢ ሕግ አላቸው። ወንጀል መርማሪና የመንግስት አቃቢ ሕግ ለየብቻ ቃላችንን ተቀብለውናል።
የአዳጊውን እናት ነው ቀደም ብለን የሰማናቸው። ፖሊስ ጉዳዩ ምርመራ ላይ ነው ብሏል። ዝርዝሩ ዘገባ በምሽቱ ተካቷል። ጤና ይስጥልን፣ እንደምንላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ አስቀድመን እየጋበዝን የሰዓቱን ዋና ዋና ዜናዎች አስማማዋየን ያቀርብልናል።
በድጋሚ እንደምናመሻችሁ አድማጮቻችንና ተመልካቾቻችን፣ የምሽቱን ከዓለም የተሰባሰቡ ዜናዎችን የማሰማችሁ አስማማው አየነ ነኝ። በመጀመሪያም የሶማሊያው ፕሬዚዳንት ዛሬ ወደ ቱርክ እንደሚጓዙ ተገለጸ። የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ዛሬ ማክሰኞ ወደ ቱርክ እንደሚጓዙ የሶማሊያ መንግሥት ባለሥልጣናት ተናግረዋል። መሐመድ ወደ አንካራ የሚያቀኑት የቱርክ ፕሬዚዳንት ጣይብ ኤርዶዋን ጋብዟቸው መሆኑንም ባለሥልጣናቱ አመልክተዋል። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ያነጋገራቸው ሁለት ከፍተኛ የሶማሊያ ባለሥልጣናት እንዳሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ወደ አንካራ እንደሚሄዱ ይጠበቃል። ስማቸው እንዳይገለጽ የጠየቁት ሁለቱ ባለሥልጣናት ለቪኦኤ እንደገለጹት ሁለቱ መሪዎች ከፕሬዚዳንት ኤርዶዋን ጋር በተናጥል ተገናኝተው ይነጋገራሉ። ጠቅላይ ሚኒስትር አብይና ፕሬዚዳንት መሐመድ ከቱርክ መሪ ጋር በተናጥል ከተወያዩ በኋላ ፊት ለፊት የሚገናኙበት ሁኔታ ሊኖር ይችላል እንደሆነ የተጠየቁት ባለሥልጣናቱ ከማረጋገጥም ሆነ ከማስተባበል ተቆጥበዋል። ከኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ስለ ቱርክ ጉዞ ጉዳይ አስተያየት ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የሶማሊላንድ ፕሬዚዳንት ሙሴ ቤሄ አብዲ የባርበር መግባቢያ ስምምነት መፈራረማቸውን ተከትሎ በሶማሊያና በኢትዮጵያ መካከል የተፈጠረው ውዝግብ ቀጥሏል። ባለፉት ሐምሌና ነሐሴ ወራት ቱርክ ውስጥ የተደረጉ ሁለት ንግግሮች አለመግባባቱን ለመፍታት ሳይችሉ የቀሩ ሲሆን በመስከረም ወር ሊቀጥል ታቅዶ የነበረው ሶስተኛው ንግግርም መዘግየቱ ይታወቃል። በቅርቡ የኬንያ ፕሬዚዳንት ዊልያም ሩቶ ከዩጋንዳ ፕሬዚዳንት ዮዌሪ ሙሴቬኒ ጋር ሆነው ሁለቱም መሪዎች ለማነጋገር እቅድ እንዳላቸውም አስታውቀዋል። በናይሮቢ በሴቶች ላይ የሚፈጸም ግድያ በመቃወም ሰልፍ የወጡ ሰዎች ታሰሩ። ኬንያ ውስጥ እየጨመረ የመጣውን በሴቶች ላይ የሚፈጸም ግድያን በመቃወም ዛሬ ማክሰኞ በዋና ከተማ ናይሮቢ የተካሄደውን ሰልፍ ፖሊስ በአስለቃሽ ጋዝ በትኖ ቢያንስ ሶስት ተሳታፊዎች ታስረዋል። በሮይተርስና በሰብአዊ መብት ተሟጋቾች መሰረት የሚበዙ ሴቶች ሲሆኑ ብዙ መቶ ሰዎች ሴቶችን መግደል ይቁም የሚሉ መፈክሮችን እያሰሙ በዋና ከተማዋ ሰልፍ አድርገዋል። ሞምባሳና ሎድዋራን በመሳሰሉ ከተሞችም ሰልፍ መካሄዱ ተዘግቧል። ከታሰሩት መካከል በኬንያ የአምኒስቲ ኢንተርናሽናል ዋና ስራ አስኪያጅ ኢሩንጉ ሀተን እንደሚገኙባቸውም አምኒስቲ አስታውቋል። በኬንያ ብሔራዊ የፖሊስ አገልግሎት መረጃ መሰረት በአገሪቱ ከነሐሴ እስከ ጥቅምት በነበረ ጊዜ ብቻ ቢያንስ 97 ሴቶች ተገድለዋል። የፕሬዚዳንት በሽር አልአሳድን ከስልጣን መወገድ ተከትሎ ሶሪያ ላይ የተደቀነውን ትልቁ ፈተና የፖለቲካ ስልጣን ሽግግሩ አደረጃጀትና አፈጻጸም መሆኑን በሶሪያ የተባበሩት መንግስታት ድርጅት ልዩ ልዑክ ተናገሩ። ጌር ፒተርሰን ዛሬ ማክሰኞ ጄኔቭ ላይ ለጋዜጠኞች በሰጡት ቃል ሶሪያ ደማስቆ ላይ ህብረተሰቡን በስፋት የሚወክል ታማኝ የሆነ የሽግግር ማደራጀት ያስፈልጋል ብለዋል። በዚህ መንገድ የስልጣን ሽግግሩ ከተከናወነ ዓለም አቀፍ ማዕቀቦች እንዲነሱና ስደተኞች ወደ ቀያቸው እንዲመለሱ የሚያስችል ሁኔታ ሊፈጠር ይችላል ያሉት ልዑኩ፣ ያ ካልሆነ ግን ሌላ ግጭት አደጋ ሊደቅ እንደሚችል ተናግረዋል። ይህ በእንዲህ እንዳለ በሶሪያ የአማጽያን አዛዥ አህመድ አልሻራ በሰፊው በሚታወቁበት ስማቸው አቡ መሐመድ አልጎላኒ ዛሬ በሰጡት ቃል ሶሪያውያን ላይ በሰቆቃ በመፈጸም እጃቸው ያለበትን የተወገደው አሳድ መንግስት ከፍተኛ ባለሥልጣናት ስም ዝርዝር ይፋ እናደርጋለን ብለዋል። በጦር ወንጀል የተሳተፉ ከፍተኛ የጦር ሰራዊትና የደህንነት ባለሥልጣናትን መረጃ ለሚሰጥ ወሮታ እንከፍላለን ሲሉም አክለዋል። የጀርመን ቻንስለር ኦላፍ ሾልዝ እና የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የአሳድ አገዛዝ መውደቁን በደስታ ተቀብለው ከአዲሶቹ መሪዎች ጋር የመሠረታዊ ሰብአዊ መብቶች ከበሬታና የሁዳን ብሔረሰቦችና የሃይማኖት ተከታዮችን ደህንነት ተመርኩዘን አብረን ለመስራት ዝግጁ ነን ማለታቸውን ትላንት የጀርመን መንግስት ያወጣው መግለጫ አመልክቷል። በሌላ በኩል የተባበሩት መንግስታት ድርጅት እስራኤል ከጦር ነጻ የጎላን ኮረብቶች አካባቢ አልፍ ወታደሮቿ ማስገባቷ እንዳሳሰበው አስታውቋል። እስራኤል ጸጥታዬን ለማስከበር አስፈላጊ በመሆኑ ነው ብላለች። ዛሬም በደማስቆ አካባቢ የቦምብ ጥቃት መካሄዱን ዘገባዎች አመልክተዋል። ትላንት የእስራኤል ውጭ ጉዳይ ሚኒስቴር ጌዲዮን ስታር ሲናገሩ ኬሚካል የጦር መሳሪያዎችና ረጅም ርቀት ሚሳይሎች የተከማቹበት ተብለው የተጠረጠሩ ቦታዎችን መሳሪያዎቹ ጠላት ኃይሎች እጅ እንዳይገቡ ለመከላከል በሚል ኃይሎቻችን ደብድበዋል ሲሉ አስታውቋል። ሳውዲ አረቢያም የእስራኤልን እርምጃ አውግዛለች። ይህ በእንዲህ እንዳለ የአማጽያኑ መሪ ጎላኒ የስልጣን ርክክብ ሂደት ለማቀናጀት ትላንት ለመጀመሪያ ጊዜ ከተሰናባቹ ጠቅላይ ሚኒስትር መሐመድ ጀላሊ ጋር ተገናኝተው መነጋገራቸውን አማጽያኑ አስታውቋል። በመንግስታቱ ድርጅት የአሳድ መንግስት ተሿሚው አምባሳደር ለአዲሶቹ ስራችንን እንድንቀጥል መመሪያ ሰጥቶናል ሲሉ አስታውቋል። የጸጥታ ምክር ቤቱ ትላንት ማታ በሩሲያ ጥያቄ በዝግ ተሰብስቦ በሶሪያ ጉዳይ ተወያይቷል። ይህ በእንዲህ እንዳለ ሶሪያውያን ቤተሰቦቻቸው በአሰቃቂ ውህኒ ቤት በከፍተኛ ጭንቀት ሲፈልጉ ውሏል። በዘግናኝነቱ የታወቀውን ውህኒ ቤት አማጽያኑ መክፈታቸውን ተከትሎ ትላንት ደብዛቸው የጠፋባቸው የቤተሰብ አባላት ፍለጋ ሲያስሱ የዋሉ ሲሆን ሶሪያውያን ተስፋ መቁረጥ ባዘን ውስጥ ተውጠውም ታይተዋል። ፕሬዚዳንት በሽር አልአሳድ እሁድ ዕለት ከስልጣን መወገዳቸውን ተከትሎ በብዙ ሺህ የሚቆጠሩ እስረኞች እጅግ አስከፊ ከሆነ ውህኒ ቤት ወጥተዋል። ለረጅም ጊዜ ደብዛቸው መጥፋቱ ተገድለዋል ብለው ከደመደሙ ቤተሰቦቻቸው ጋር እያለቀሱ ሲገናኙም የታዩ አሉ። ሌሎች ቁጥር ስፍራ የሌላቸው ነዋሪዎች ደግሞ እጅግ በሚዘገንን ሁኔታ ቆሻሻና ጨለማ በሆነው ውህኒ ቤት ውስጥ ከዓመታት በፊት በተቃውሞ ሰልፎች ምክንያት የታሰሩባቸውን ሰዎች መፈለጋቸውን ቀጥሏል። አድማጮቻችን፣ ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባይደን ለዩክሬን እርዳታ ለመላክ ጥድፊያ ላይ ናቸው። የዩክሬን እና የወራሪዋ ሩሲያ ጦርነት ከዶናልድ ትራምፕ ባለ ሲመት በፊት ተባብሶ ቀጥሏል። ተሰናባቹ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደንም በአዲሱ አስተዳደር ለዩክሬን የሚሰጠው የመከላከያ ድጋፍ ጥያቄ ውስጥ ከመግባቱ አስቀድመው የብዙ ቢሊዮን ዶላር ተጨማሪ እርዳታ ለመላክ በመጣደፍ ላይ ናቸው። ሩሲያ፣ ዩክሬንና ዓለም አቀፍ አጋሮቻቸው ሶስት ዓመት በተጠጋው ጦርነት አሜሪካ የምትከተለውን ፖሊሲ ትራምፕ ቢለውጡት በሚል ለመዘጋጀት ሩጫ ላይ ናቸው። በቅርቡ ትራምፕ ዩክሬንና ሩሲያ ጦርነት ማቆም እንዳለባቸው አጠንክረው የተናገሩ ሲሆን ዩክሬን ከአሜሪካ የምታገኘው ወታደራዊ እርዳታ መቀነሱ ስለማይቀር መዘጋጀት ይኖርባታል ብለዋል። ሰራዊታችን መዋጋቱን ይቀጥላል ያሉት አንድ ዩክሬን የጦር አዛዥ በበኩላቸው የአሜሪካ እርዳታ ከቆመ ግን ወታደሮቻችን ያልቃሉ ብለዋል። በመጨረሻም በዩናይትድ ስቴትስ የዩናይትድ የጤና ዋስትና የሥራ አስፈጻሚው ግድያ ተጠርጣሪው በኒውዮርክ ከተማ በግድያ ወንጀል ክስ ተመስርቶበታል። ፔንስልቫኒያ ውስጥ በቁጥጥር ስር የዋለው ሉዊጂ ኒኮላስ ማንጆኒ መሳሪያ በመያዝ በማጭበርበርና በሌሎችም ወንጀሎች እዚያው ፍርድ ቤት ቀርቦ የተከሰሰ ሲሆን ዋስትና ተከልክሎም ታስሯል። ለኒውዮርክም ተላልፎ እንደሚሰጥም ይጠበቃል። የ26 ዓመቱ ሉዊጂ አልቱና የተባለች የፔንስልቫኒያ ከተማ በሚገኝ ማክዶናልድ ምግብ ቤት በተመጋቢ ጥቆማ መያዙና ባለሥልጣናቱ አመልክተዋል። አድማጮቻችንና ተመልካቾቻችን የምሽቱ ከአሜሪካ ድምፅ ከዓለም የተሰባሰቡ ዜናዎቻችን እነዚህን ይመስሉ ነበር። ለቀሪ ዝግጅቶች ወደ አብታሙ ልመልሳችሁ።
አስማማው አየነውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የማክሰኞ ምሽት ስርጭታችን ነው እየተከታተላችሁ ያላችሁት። አድማጮቻችንና ተመልካቾቻችን፣ የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በፌስቡክ አት ቪኦኤ አማሪክ ላይ እንዲሁ በቀጥታ እየተደመጠ ይገኛል። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በኦሮሚያ ክልል ጉጂ ዞን ዋደራ ወረዳ የአምስት ዓመት አዳጊ ልጃቸው የመከላከያ ሰራዊት አባል ነው በተባለ ሰው መደፈሩን የልጅ እናት ለአሜሪካ ድምፅ ተናግረዋል። የአዳጊው እናት ድርጊቱ ህዳር 20 ቀን 2017 ዓ.ም በልጃቸው ላይ እንደተፈጸመ ገልጸው አሁን ልጃቸው ሕክምና እንደሚያስፈልገውም ተናግረዋል። የወረዳው ፖሊስ በጉዳዩ ላይ ምርመራ እየተደረገ መሆኑን አስታውቋል። ተጠርጣሪውም በቁጥጥር ስር መዋሉን የአዳጊው እናት ተናግረዋል። ገልሞ ዳዊት ዝርዝር አለው።
አርብ ዳራያ ቀን 2017 ዓመተ ምህረት ኦሮሚያ ክልል ጉጂ ዞን ዋድራ ወረዳ ውስጥ የአምስት ዓመት ወንድ ልጃቸው ጥቃት እንደደረሰበት የአዳጊ ወላጅ እናት ተናግረዋል። የእናትና ልጁን ስም ከመጥቀስ ተቆጥበናል።
ወጋሸኒፊ ጉያ ቁደጃ ሀጣ
ልጄ ዛሬ ገና 5 ዓመት ከ16 ቀኑ ነው። እኔ ከቤት ውስጥ አልነበርኩም። ከስራ ስመለስ ልጄ ቤት ውስጥ የለም። የት ሄደ ብዬ ወጥቼ ስፈልገው ሰዎች ልጅሽ መጥቷል ብለው ደውለው ጠሩኝ። ወደ ቤት ስመለስ ኮቾሮ ወይም ወታደሮች የሚመገቡት ብስኩት ይዞ ነበረ። ምን እንደሆነ ስጠይቀው ይሄን ኮቾሮ ሰጥተው ልብሴን አውልቀው ብልግና ፈጸሙብኝ ብሎ ነገረኝ።
ባለፈው አርብ ከቪኦኤ ጋር ባደረጉት ቃለ ምልልስ የአዳጊው እናት መኖሪያ ቤታቸው አካባቢ የወታደር ማረፊያ ካምፕ እንዳለ ገልጿል። በልጃቸው ላይ ተፈጸመ ባሉት ጥቃት አሁን የአምስት ዓመት ልጃቸው ጤናው መታወቁንም አክለው ይናገራሉ።
ሽንጫን እንቀበቱ ሽንት ቤት ያሞ እና ሰገራት
መጸዳጃ ቤት በሚጠቀምበት ጊዜ በጣም ይቸገራል። በስቃይ ውስጥ ነው ያለው። እንብርቱ አካባቢ አብጧል። ለሕክምና አዶላ የሚገኝ ሆስፒታል ወስደነው ነበር። ከዚያ ወደ ሐዋሳ ላኩን። ከዚያ መድኃኒት ሰጥተውን አሁን መጣን። ውሃ ሽንት መቆጣጠር ይሳነዋል። ትንሽ ትንሽ ምግብ ይበላል፣ ግን ሆዱ ወዲያው ይነፋል። በዚያ ላይ ባህሪው በጣም ተቀይሯል። በጣም ያለቅሳል።
ስማቸው እንዲጠቀስ ያልፈለጉ አንድ ሌላ የአዳጊው ቤተሰብ አባል ዋድራ ከተማ ሸዋበር በሚባል አካባቢ በሚገኝ የመከላከያ ካምፕ ውስጥ የሚኖር ሰራዊት አባል ጥቃቱን እንደፈጸመ ይናገራሉ።
አሁን ለሕክምና ይዘነው የሄድነውን አዳጊም ካምፕ ውስጥ የሚኖረው አባል ጥቃቱን እንደፈጸመበት ልጁ ነግሮናል።
ድርጊቱን በመፈጸም የተጠረጠረው ግለሰብ ዛሬ በቁጥጥር መዋሉንም እናቱ ለአሜሪካ ድምፅ ገልጸዋል።
ሰውየው በቁጥጥር ስር ውሏል። ምስክር ይዛችሁ ነው ተብለን ምስክር ይዘን ሄድን። መከላከያ የጦር ፍርድ ቤት አቃቢ ሕግ አላቸው። ወንጀል መርማሪና የመንግስት አቃቢ ሕግ ለየብቻ ቃላችንን ተቀብለውናል።
የአዳጊው እናት አክለው ልጃቸው ተጨማሪ ሕክምና ስለሚያስፈልገው ዛሬ ወደ ሐዋሳ እንደሚወስዱት ገልጸዋል። ጉዳዩን እንደሚያውቅ የገለጸው የጉጂ ዞን ሴቶችና ሕጻናት ጽህፈት ቤት ሂደቱን በቅርበት እየተከታተለ መሆኑን የጽህፈት ቤቱ ኃላፊ ወይዘሮ ድሬ ቡዴ ተናግረዋል።
ማንም ይሁን ማን ወንጀል ፈጻሚው በህግ እንዲጠየቅ እንከታተለዋለን። ከተጎጂ ወገን ቆመን ተገቢ እርምጃ እንዲወሰድ እየጠየቅን ነን።
ጉዳዩን ከዋድራ ፖሊስ ጣቢያ ለማጣራት ባደረግነው ጥረት የጣቢያው ኃላፊ ኢንስፔክተር ሚልኪያስ ጀርሳ በአቃቢ ህግና በመርማሪ ፖሊስ እየተጣራ ስለሆነ አስተያየት መስጠት እንደማይችሉ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የሚተላለፍላችሁን የምሽቱን ስርጭታችን ነው። ቀደም ብሎ ገልሞ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። በትግራይ ክልል የቀድሞ ተዋጊ የጦር አካል ጉዳተኞች ዛሬ ማክሰኞ ታህሳስ 1 ቀን 2017 ዓ.ም የክልሉን ዋና ከተማ መቀሌን ከአዲግራትና ሌሎች ከተሞች የሚያገናኘውን የተሽከርካሪ ማለፊያ መስመር በተቃውሞው ዘግተው መዋላቸው ተነግረዋል። የጦር አካል ጉዳተኞቹ በትጥቅ ማስፈታትና የመልሶ ማቋቋም ሂደት ላይ ከሌሎች ሙሉ አካል ካላቸው የቀድሞ ተዋጊዎች ጋር ተመድበናል፣ በቂ ሕክምናንም አናገኝም ብለዋል። አመራሮቹም ረስተውናል የሚል ቅሬታ አሰምተዋል። ሙልጌታ ጽባ ዝርዝሩን ያስደምጠናል።
በሰሜን ኢትዮጵያው ጦርነት ከትግራይ ኃይሎች ጎን ተሰልፈው የአካል ጉዳት የደረሰባቸው የቀድሞ ተዋጊዎች ዛሬ ማክሰኞ ታህሳስ 1 ቀን 2017 ዓ.ም የክልሉ ዋና ከተማ መቀለ ከአድግራትና ሌሎች ከተሞች የሚያገናኝ መንገድ በተቃውሞ ለሰዓታት ዘግተውታል። ከ500 በላይ የጦር አካል ጉዳተኞች በተቃውሞ ለአራት ሰዓታት የሚያክል መንገዱን ከዘጉት በኋላ ከትግራይ ክልል የጸጥታ አመራሮች አንዱ የሆኑት ሜጀር ጀኔራል ማሾ በየነ እነሱን ለማነጋገር ወደ አካባቢ በመጓዝ ቸው መንገዱን ተከፍቷል። በሰልፉ ከተሳተፉት አንዱ ገብረ ማርያም በየነ በዚህ ተቃውሞ በመቶ የሚቆጠሩ ተሽከርካሪዎች ለሰዓታት ቆመዋል ብሏል። ከባድ የአካል ጉዳት ያለባቸው የቀድሞ ተዋጊዎች በትጥቅ ማስፈታትና መልሶ ማቋቋም ሂደት ላይ ሙሉ አካል ካላቸው የጽህፈት ቤት ሰራተኞች የቀድሞ ተዋጊዎች ጋራ መመደብ ለተቃውሞ ምክንያት መሆኑን ገልጿል። የጦር አካል ጉዳተኞች ወደ ህብረተሰብ ከተቀላቀሉ በኋላ ተጨማሪ ድጋፍ ስለሚሹ መደባቸው ከሌላ መለየት ይገባል ብሏል። ገብረ ማርያም
ገና ህክምና ወደን ሐካማ ያለው ናሽን ብዛት የህክምናች
ገና ህክምናውን ያልጨረሰ የሚሰናበት ታካሚ ያለም ተሰናብቶ ወደ ህብረተሰቡ ይቀላቀላል እንጂ ወደ ህክምና ማዕከል ተመልሶ አይገባም። ከታድሶ በኋላ ህክምና ያስፈልጋቸዋል ተብሏል። ግን መቼ እንደምንታከም አይታወቅም። አሰራርም አልተዘረጋም። ከታድሶ ማዕከላት ወደ ቤታችን ከሄድን በዛው ትረሱናላችሁ ነው ያለው። ሌላ ደግሞ ይህ አጉላ ካምፕ ለማሰልጠኛ እንጂ ለጦር አካል ጉዳተኛም የማይመች ካምፕ ነው። በዚህ ብርድና ንፋስ ያለበት ቦታ አመራሮች ጠይቀውና አወያይተውን አያውቁም።
ሌላ ስሙ እንዲጠቀስ ያልፈለገ የተቃውሞ ተሳታፊ በበኩሉ ከፍተኛ የአካል ጉዳት እንደደረሰበት ገልጾ እስካሁን ህክምናው እንዳልጨረሰ ተናግሯል። ሆኖም በትጥቅ ማስፈታትና መልሶ ማቋቋም ሂደት ወደ ህብረተሰብ እንደሚቀላቀል ተገልጾለት ቀጣይ ህክምናው እንዴት እንደሚከታተል ግን እንዳልተነገረው ገልጿል። ከሁለት ዓመት በላይ የጦር አካል ጉዳተኞቹ በአመራሮቹ ተረስተዋል ያለው የተቃውሞ ተሳታፊ እናናግራቸዋለን ብለው ስለመጡ የዘጋነው መንገድ ከፍተነዋል ብሏል።
ብዙ ደብዳቤዎች ወደ አመራሮች እንዲያናግሩን ልከናል። ሊመጡ ፈቃደኛ አልሆኑም። መንገድ ስዘጋ ግን መጣዋል። ቀድመን ስንጠይቅ ነው ጥያቄያችን መመለስ ነበረባቸው። ህብረተሰብ ማስተጓጎል ሴት መሆን እናውቃለን። ግን እዛው ያለው በጣም ምሮታል። ከጭንቅላቱም ገና ብረቱ ያልወጣለትም አለም። ጀርባው የተሰበረ በብርድ የሚሰቃይ ሰውም አለም። ችግሩን የሚፈታ ሰው በመምጣቱ መንገድ ከፍተነዋል።
ከመቀለ ወደ ሐውዜን ለስራ ጉዳይ በጉዞ የነበረና በተቃውሞ ምክንያት ለሰዓታት መንገድ ተዘግቶበት እንደተስተጓጎለ የሚናገረው ብርሃነ ገብረ እግዚአብሔር የተባለ በበኩሉም
ብዙሓት እዮም ተንቆልዑ ኢዶም ልተወቁ ብዙሕ ጠባሳ ለለዎ
ብዙ ናቸው። እጃቸው የተመቱ በፊታቸው ጠባሳ ያለባቸውና ጉዳተኛ መሆናቸው በግልጽ የሚታይ መንገዱን የዘጉት በድንጋይ ነው። ምንም አይነት የጦር መሳሪያ ይሁን ሌላ ነገር አልያዙም። በሰላማዊ መንገድ ነው ጥያቄ ያቀረቡት። ብዙ መኪኖች ቆመዋል። እኔ እንኳን ከሶስት ሰዓታት በላይ ቆሜያለሁ። ይህ የቆመ ህዝብም ጥያቄያችን እንዲሰማን እንፈልጋለን እያሉ ነበር። እኔ አስቸኳይ ስራ ነበረኝ። ሌሎችም እንዲሁ ስራቸው ተስተጓጉሏል። ጥያቄያቸውን የሚመለከተው አካል ሊመልሰው ይገባል።
መንገዱ ከተከፈተ በኋላ ከክልሉ የጸጥታ ኃይሎች አመራሮች አንዱ ከሆኑት ከሜጀር ጀኔራል ማሾ በየነ ጋራ የጦር አካል ጉዳተኞቹ በካምፓቸው ጥያቄዎቻቸውን አስመልክቶ ተወያይተዋል። ጀኔራሉ ሕክምና የሚያስፈልጋቸው የጦር አካል ጉዳተኞች በቂ ሕክምና እንዲያገኙ መንግስት አቅሙን መሰረት አድርጎ ይሰራል፣ እንዲሁም የቀድሞ ተዋጊዎች በትጥቅ ማስፈታትና መልሶ ማቋቋም ሂደት ላይ ሙሉ አካል ካላቸው የጽህፈት ቤት ሰራተኞች የቀድሞ ተዋጊዎች የተካተቱበት እንደሚስተካከል መናገራቸው የውይይቱ ተሳታፊዎች ለአሜሪካ ድምጽ ገልጸዋል። በተመሳሳይ የጦር አካል ጉዳተኞች በቂ ህክምና አለማግኘታቸውንና የተመደበላቸው በጀትም እየተመዘበረ እንደሚገኝ በመግለጽ በመቀለ ከተማ በተደጋጋሚ ከአሁን በፊት ተቃውሟቸውን ማሰማታቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽባን ለቀደመው ዘገባ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር ከአንድ ወር በፊት በአብዛኛው ሶማሊያውያን ፍልሰተኞች የተሳፈሩባቸውና ወደ ማዮት ደሴት በማቅናት ላይ የነበሩ ሁለት ጀልባዎችን የጀልባዎቹ አዛዦች የሆኑት ህገ ወጥ አስተላላፊዎች መሀል ባህሩ ላይ ጥለውቸው በመሄዱ ቢያንስ 27 ሰዎች ህይወታቸውን አጥተዋል። የአፍሪካ ቀንድ አገልግሎት ባልደረባ ሀሩን ማሩፍ ከአደጋው የተረፉትን አነጋግረው ተከታዩን ዘገባ ልኳል። እንግዱ ወልዴ ወደ አማርኛ መልሶታል።
ከሶስት ቀናት የባህር ላይ ጉዞ በኋላ ህዳር 2 ቀን 2017 ማለዳ በሁለት ጀልባዎች ላይ የተሳፈሩ 75 ፍልሰተኞች ከሩቁ መብራትና ተራራ ይታያቸው ነበር። የምሽት ጸሎት ጥሪም ይሰማቸው ነበር። መዳረሻቸውና በህንድ ውቅያኖስ የምትገኘው የፈረንሳይ ደሴት ማዮት በቅርብ እይታቸው ውስጥ ነበረች። የጀልባዋ ዋና አዛዥ ያዩትንና ያደመጡትን አረጋገጠላቸው። ወደ ባህሩ ዳርቻ ተጠግተው ነበር። የጀልባዋ ዋና አዛዥ ግን አንድ ችግር እንዳለ ተናገረ። በባህር ዳርቻው የሚገኙ ወሮበሎች ጥቃት ሊያደርሱባቸው እንደሚችሉ ለተሳፋሪዎቹ ነገራቸው። ሉል ኦስማን መሐመድ ወደ ማዮት በማቅናት ላይ ከነበሩት ጀልባዎች በአንዷ ላይ ተሳፋሪ ነበረች። አዛዡ ጀልባዋን አቁሞ በሁለቱ ጀልባዎች ላይ ላሉ ተሳፋሪዎች ምሽቱን በባሩ ላይ ያሳልፈው ጠዋት እንደሚጓዙ እንዳሳወቃቸው ሉል ባስተርጓሚ ለቪኦኤ ተናግራለች።
ለዚህ ጉዳይ ከመደበው አሰሪው ጋር 40 ሰዎች እንደሚሳፈሩ ተስማምተው እንደነበር ነገረን። በእያንዳንዱ ጀልባ 20 ሰዎች፣ አሁን ግን ያላችሁት 75 ናችሁ። በመሆኑም የተሰጠኝ ገንዘብ በቂ አይደለም። ማንም በኃላፊነት ሊጠይቀኝ አይችልም። አለቃው አልከፈለኝም ማለን።
ህገወጥ አዘዋዋሪዎችም የሆኑት የጀልባዎቹ አዛዦች ጥቂት ቀናት ቀደም ብለው ከሞምባሳ በመነሳት ዋናዋ ጀልባ ላይ ተሳፍረው ከፍልሰተኞቹ ጋር አብረው ነበሩ። ስራቸውም ወደ ጉዞ መዳረሻ ወደ ሆነችው ማዮት ፍልሰተኞቹን ማድረስ ነበር። የፈረንሳዊ ደሴት ማዮት ከቅርብ ጊዜያት ወዲህ ወደ አውሮፓ መሻገር የሚያልሙ ፍልሰተኞችን ስትስብ ሰንብታለች። ፍልሰተኞቹ ያሰቡበት ከመድረሳቸው በፊት ግን የቀረቻቸውንም ገንዘብ ለመውሰድ ህገወጥ አሻጋሪዎቹ የመጨረሻ ሙከራቸውን ለማድረግ ተነሱ። ሉል ሁኔታውን እንዲህ ትገልጻለች።
ሞተሩን ጀመረ። በውሃው ላይ ወዲያ ወዲህ አለና መልሶ ሞተሩን አጠፋ። አንዳንዴ ወደ ባህሩ ይሄዳሉ፣ አንዳንዴ ደግሞ ወደ ዳርቻው ይጠጋሉ። መላልሶ ይህን ካደረገ በኋላ ሞተሩ መበላሸቱን ነገረን።
ሁለቱ ህገወጥ አስተላላፊዎች ጀልባዎቹን ወደ ባህሩ መሃል ወስደው ተዋቸው። ከማዮት የመጣውም ሆነ ከኮሞሮስ የተነሳው አስተላላፊ በተከታታይ ቀናት ፍልሰተኞቹን ባህሩ ላይ ጥለው ሄዱ። ህገወጥ አስተላላፊዎቹ ጥሏቸው ከሄዱ በኋላ ፍልሰተኞቹ ሁለቱን ጀልባዎች አንድ ላይ አገናኙ። እርስ በእርሳቸው ለመረዳዳትም ሞከሩ። አናስ ኢብራሂም አብዲ ከፍልሰተኞቹ አንዱ ነው።
ሁለቱን ጀልባዎች አንድ ላይ አሰርን። በሚቀጥለው ማለዳ አንድ ተጨማሪ ጀልባ ጠብቀን ነበር፣ አልመጣም። ለሶስት ቀናት ጀልባዎቹ እንደታሰሩ ተኛን። ለመተባበር ወሰንን። መዋኘት የሚችሉት የሴቶችን ሕይወት ለመታደግ ሞከሩ። ወንዶች ወደ ውሃው ገቡ፣ ሴቶች ደግሞ ጀልባውን በእጃቸው ለመቅዘፍ ሞከሩ። እኔ ወደ ጀልባው ላይ ወጥቼ ነበር። መዋኘት የሚችሉት ስድስት ሰዎች አንድ ላይ ሆንን። አሞኝ ደክሞኝ ነበር። ብዙ ሰዎች ስለተጫኑ ጀልባው ከብዶት ነበር። ስለዚህ ወደ ሌላኛው ጀልባ ተዛወርኩ።
75ቱ ፍልሰተኞች አንዱ የተበላሸ ሞተር፣ ሌላው ደግሞ ሞተር በሌለው ጀልባ ላይ ካለ ምግብ፣ ውሃና አቅጣጫ ጠቋሚ መሳሪያ መሃል ባህሩ ላይ ቀሩ። ከዋናው ጀልባ ያገኙት የነበረው ቴምር፣ የተጠበሰ ዶሮና ዳቦ አልቆባቸዋል። ወደ ማዮት የሚያደርጉት ጉዞ የሚወስደው ጊዜ ጥቂት ሰዓታት ብቻ ሊሆን እንደሚችል ገምተው ነበር። ጀልባዎቹም ሆኑ ፍልሰተኞቹ ወዴትም ሆነ እንዴት መንቀሳቀስ በማይችሉበት ሁኔታ መሃል ባህሩ ላይ ቀሩ። ፍልሰተኞቹ ለሶስት ቀናት ጀልባዎቹን ለማንቀሳቀስ ሞከሩ። በዚህ ወቅትም የመጀመሪያው ሞት ተከሰተ። የስኳር ታማሚ የነበረ አንድ ወጣት ሕይወቱን አጣ። ከአስር ቀናት በኋላ በአብዛኛው ሴቶች በነበሩበት ጀልባ ላይ ሌላ ሞት ተደገመ። ፋጢማ የተባለች ሴት ነበረች። ሉል ኦስማን መሐመድ ፋጢማን ታውቃታለች።
ለሁለት ቀናት ድንጋጤ ላይ ነበረች። ከሞተች በኋላ አስክሬኗን ለሁለት ቀናት አቆየን። ወንድሟ ወደ ውሃው መወርወር እንደሌለብን ነገረን። ከአስክሬኗ ፈሳሽ መውጣት ሲጀምር ግን ወደ ውሃው ወረወርናት።
በሚቀጥለውና እጅግ ሞቃት በነበረው ቀን ደግሞ አንድ የሁለት ዓመት ሕፃን ሕይወቱን አጣ።
ለልጁ ወተት ነበረን። ወተቱን ከባህር ውሃው ጋር ስንቀላቅለው ግን አይጠጣም። የእናቱን ጡት መመገብ ሲጀምር እናትየው ተዝለፍልፋ ትወድቃለች። ምግብ ስላልወሰደች መተንፈስም አትችልም ነበር። በኋላ ወተቱን ከእርሷና ከእርሱ ሽንት ጋር መቀላቀል ጀመርን። ያንን እየወሰደ ለሁለት ቀናት በሕይወት መቆየት ቻለ።
ከቀናት በኋላም የልጁ እናት ሞተች። በመጀመሪያው ጀልባ ላይ ብቻ 17 ሰዎች ሞቱ። ከእነዚህ ውስጥ 14 የሚሆኑት ሴቶች ናቸው። በሁለተኛው ጀልባ ደግሞ 10 ሞቱ። ጀልባው የትም አያደርሰንም በሚል ተስፋ የቆረጠ ወጣት ወደ ውሃው ዘሎ መዋኘት ጀመረ። ወዲያውኑ ግን ማዕበሉ ወደ ተቃራኒ አቅጣጫ ወሰደው። ልጁ ከዛ ወዲያ አልታየም። በዛን ማለዳ አንድ አሳ አስጋሪ መርከብ ወደ እነርሱ ተጠጋ። ከፍልሰተኞቹ አንዱም ሊያነጋግራቸው ሞከረ። ገንዘብ ከኪሱ አውጥቶም ገንዘቡን ወስደው እንዲታደጓቸው ተማጸነ። መጀመሪያ ላይ ጥሏቸው እንደሚሄድ ብለው ነበር። ሉል ሁኔታውን እንዲህ ታስታውሳለች።
በኋላ ተመልሰው መጡ። ወደ እኛም ተጠጉ። በጀልባው ላይ ያሉትን አስክሬኖች ተመለከቱ። ደነገጡ። ውሃ፣ ሩዝና ፍራፍሬ ሰጡን።
አናስ በበኩሉ ከአደገኛው ሁኔታ ከመዳናቸው በፊት የነበሩትን የመጨረሻ ቀናት እንዲህ ያስታውሳል።
በስተ መጨረሻዎቹ ሶስት ቀናት ሁሉም ተዳክሞ ነበር። አላህ ኃይሉን አሳየን። ነፋስ ነበር። ጀልባውም ልክ ሞተር እንዳለው እንቀሳቀስ ጀመር። ጨረቃ ባለመኖሯ ጨለማ ነበር። ዝናብም ነበር። በኋላ ሲነጋም አንድ ተራራ ተመለከትን። ባህር ዳርቻ መድረሳችንንም አወቅን። ነገር ግን የጀልባው አቅጣጫ ወደ ተቃራኒው የዞረ ነበር። ሳሚር ወደ ውሃው ዘሎ በመግባት አቅጣጫውን ወደ ዳር አዞረው። አሳ አስጋሪውም ገመዱን ወረወረልን።
ፍልሰተኞቹ በስተመጨረሻ ለማዳጋስካር ባለሥልጣናት ተላልፈው ተሰጥተዋል። የሶማሊያ መንግሥት ሉልና አናስን ጨምሮ 47 ከአደጋ የተረፉትን ዜጎች ባለፈው ቅዳሜ ወደ አገሩ መልሷል። ቀኑ ፍልሰተኞቹ ከኬንያ ባህር ዳርቻ ወደ ማዮት ጉዞ የጀመሩበት አንደኛ ወሩ ነበር። ሀሩን ማሩፍ ለላከው ዘገባ እንግዶ ሊነኝ ዋሽንግተን ዲሲ።
እንግዶ ሊነኝ ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ወደ ኢትዮጵያ ይመልሰናል። ከኦሮሚያ ክልል የተለያዩ አካባቢዎች የተፈናቀሉ የሶማሌ ተወላጆች ለሰባት ዓመታት ተቀምጠውበት ከነበረው በቆሎጂ የተፈናቃዮች መጠለያ ጣቢያ ወደ ሌላ አካባቢ መዛወር መጀመራቸውን የክልሉ ተፈናቃዮች ተናግረዋል። መጠለያ ውስጥ ይኖራሉ ከተባሉ 14,000 የሚጠጉ ተፈናቃዮች መካከል 566 የሚጠጉ አባወራዎች ወደ ሶማሌ ክልል ጎዴ የተባለ አካባቢ መዛወራቸውም ተነግረዋል። አዲስ ቸኮል ተጨማሪ አለው።
የሶማሌ ክልል አደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ አብዱልፈታ ማህመድ ለአሜሪካ ድምፅ እንደገለጹት ሰባት ዓመት በላይ በቆለጅ እየኖሩ ካሉ 14,000 ገደማ ተፈናቃይ አባወራዎች መካከል ከረጂ ድርጅቶች ጋር በመተባበር 566 አባወራዎችን በጎዴ አካባቢ የማስፈር ስራ እየሰሩ ናቸው። መኖሪያ ቤትና አስፈላጊ መሰረተ ልማቶች እንደተሟሉላቸው ኃላፊው ተናግረዋል።
ቆለጅ ካምፕ በዚህ ዓመት 566 ሰብ ወይም አባወራዎች ከሙስሊባላ ቀበሌ ለማድረግ ስራ ነበረን የጨምረን ደረሱትና አሁን ያችበት ቦታ ቤቶች ተሰርተዋል። የውሃ ሰርፊስ ስራዎች፣ ውሃ፣ ትምህርት እና በለፍልፉ ገናይበት ስራዎች ለፍሉና ኢሪጌሽን ዩኤንችን ሰስ ነው የሚሰሩት።
ከአለማዊ ወይምና የምግብና ግብርና ድርጅት ወይም ፋኦ ጋር በመተባበር እስካሁን ሁለት ዙር የሰፈራ ስራ መሰራቱን ኃላፊው ገልጸውልናል። በቀሪዎቹ ሁለት ዙሮችም ቀሪዎቹን አባወራዎች በማጓጓዝ በአንድ ወር ውስጥ ሁሉንም 566 አባወራዎች በጎዴ አካባቢ የማስፈር ስራው ይጠናቀቃል ብለዋል። ሰፈራው የተቀባዩን ህብረተሰብ ይሁንታም ያገኘ መሆኑን ኃላፊው ተናግረዋል። ትላንትና በሁለተኛ ዙር ጎዴ ከገቡ ሰፋሪዎች መካከል አቶ አምር ኑር ካሰን የተባሉ የቀድሞ የቆለጅ ተፈናቃይ አዲስ በሄዱበት ቦታ ብዙ ነገር የተሟላ ነው ይላሉ።
እዛ ለደረስነው ቤተሰቦች የክልሉ መንግስት፣ እዛ ያሉ የክልሉ ህዝቦችና ዓለም አቀፍ የፍልሰተኞች ድርጅት ጥሩ አቀባበል አድርገውልናል። 566 ቤቶች ተዘጋጅተውልናል። ውሃም አለ። ትምህርት ቤትና ጤና ጣቢያም ተሟልቶ ነው የጠበቀን።
ሆኖም አቶ አህመድ ኑር ሁለት ቅሬታዎች አሏቸው። በሚኖሩበት አዲስ የሰፈራ ቦታ ምንም አይነት የኃይል አቅርቦት ስለሌለ የፀሐይ ኃይል ወይም ሌላ አማራጭ የኃይል አቅርቦት በአስቸኳይ እንዲሟላላቸው ጠይቀዋል። የሚቀርቡላቸው ምግብም ለአዋቂዎች እንጂ ለህፃናት የማይሆን በመሆኑ ለህፃናት ተመቃቀ ምግብ እንዲቀርብ ጠይቀዋል። ሰፋሪዎቹ ከመፈናቀላቸው በፊት ቀድሞ የሰሩት የነበረው ስራ ግብርና ከሆነ በሸበሌ ወንዝ ዳር የእርሻ መሬት፣ በንግድ ስራ የተዳደሩ ከነበረ ደግሞ 1,000 አሜሪካ ዶላር ተሰጧቸው ራሳቸው የሚችሉበትን ስራ እንዲሰሩ እንደሚደረግ የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊው አቶ አብዱልፈታ ተናግረዋል።
ስራ ምላቸው አንዳንድ አብዛኛቸው እርሻ ስራ ነው የሚያውቁት። እርሻ ስራ ስለማያውቁት እዛው የውብ ሸበሌ ወንዝ አጠገብ ነው፣ 2 ኪሎ ሜትር አካባቢ ርቀት ነው ያለው። የውብ ሸበሌ አካባቢ እርሻ ለምቹ የሆነት ቦታ ስላለ ወደ 500 ሄክታር እዛው አካባቢ ነዋሪዎች እንደ ስጦታ ተፈናቃዮች ስጦታ ሰጥቷል። ግማሾቹ ደግሞ ንግድ ስራዎች ድጋፍ ኢኒሽያል ስታርታፕ ገንዘብ ለመስጠት አይም ታቅዷል።
አቶ አህመድ ኑር ግን እስካሁን ቃል ከመግባት ባለፈ ገንዘብም ሆነ መሬቱ ገና እንዳልተሰጣቸው ይናገራሉ።
አሁን እጅ ተስፋ ብቻ ነው የተሰጠን። አርሶ አደር ከሆናችሁ መሬት ይሰጣችኋል፣ ነጋዴ ከሆናችሁም ገንዘብ ይሰጣችኋል ብለውናል። በተጨባጭ ግን ገና ምንም አላገኘንም።
በኦሮሚያና ሶማሌ ክልሎች መካከል ከሰባት ዓመት በፊት በነበረ ግጭት ኦሮሚያ 1,000,000 ሶማሌ ክልል ደግሞ 750,000 ገደማ ተፈናቃዮችን እንዳስተናገዱ ሲገልጹ ነበር። አብላጫውን ቁጥር ይዞ የነበረው ተፈናቃይ በድንበር አካባቢ ኖሩ የነበሩና በግጭት ምክንያት አካባቢዎችን የለቀቁ ሲሆኑ አብዛኞቹም ግጭቶቹ እንደቆሙ ወደ ቀያቸው ተመልሰዋል። ከከተሞችና ከድንበር አካባቢ ርቀው ካሉ ስፍራዎች ተፈናቅለው የነበሩት ግን ሁለቱም ክልሎች ለማስፈር ጥረት አድርገዋል። ኦሮሚያ ክልል ኮታ በማውጣት በተለያዩ ከተሞች ቤቶችን ሰርቶ ተፈናቃዮችን ሲያሰፍር የሶማሌ ክልልን በድሬዳዋ ጣቢያ የነበሩ ተፈናቃዮችን በሶስት ዞኖች በማስፈር የድሬዳዋ ተፈናቃዮች መጠለያን ዘግቷል። ይሁን እንጂ በቆለጂ የሚገኙ ተፈናቃዮች ግን እስካሁንም ከ7 ዓመት በላይ በመጠለያ ካምፕ ነው የኖሩ ያሉት። ይህ በዋናነት ተፈናቃዮች ወደ ቀድሞ ቀያቸው መመለስ ለማይፈልጉ እንደሆነ ነው የሚናገሩት። ትላንትና ጎዳ ካይ የሰፈሩት አቶ አመር ኑር ቀድሞ በበልቤልቲ ቡርቃና ዋሳኝ የመራባረግ ወረዳዎች ይኖሩ እንደነበር አስተውሰው እስካሁን በቆለጂ የሚኖሩት ወደ ቀድሞ መኖሪያቸው መመለስ ለማይፈልጉ መሆኑን ይናገራሉ። በቆለጂ 14000 የሚጠጋባው ራንዳላ አቶ አብዱ ፈታ ይናገራሉ። የቆለጂ ተፈናቃዮች ቃል አቀባይ እንደሆኑ የሚናገሩት አቶ ሀሰን አብዲ ግን ቁጥሩ ከ15000 እስከ 17000 ደርሳል ሲሉ ግምታቸውን ያስቀምጣሉ። እነዚህ ተፈናቃዮችም ወደ ቀድሞ ቀያቸው መመለስ የማይፈልጉ እንደሆኑ ነው አቶ ሀሰን የሚናገሩት። አብዛኞቹ ተፈናቃዮች ወደ ቀድሞ ቀያቸው አለመመለስ ብቻ ሳይሆን በሌሎች የሶማሌ ክልል አካባቢዎች መስፈር የማይፈልጉ እንደሆኑ ነው አቶ ሀሰን የሚናገሩት።
ከኦሮሚያ ነው
የተመለሱ አሉ?
አይ አንድ ሰው አልፈልጉም እዚህ ለመለስ።
እዛ ያሉት መመለስ አይፈልጉም?
አልፈልግም። ኮሌጅ እየፈልጋ ነው። እዚህ ነበር
ኮሌጅ መቀጠል ነው የሚፈልጉት?
አዎ የፈልጉት።
አቶ ሀሰን አብዛኞቹ ተፈናቃዮች ወደ ቀድሞ ቀያቸው መመለስ እንደማይፈልጉ ይናገራሉ። አክለውም ባሉበት ኮሌጅ መጠለያ ጣቢያ ዘላቂ መኖሪያ እንዲመቻችላቸው እንጂ ወደ ሌላ ቦታ መዛወር እንደማይፈልጉ ገልጸዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ወደ አፍሪካዊቱ ሀገር ጋና ይወስድናል። የቀድሞ የጋና ፕሬዚደንትና የተቃዋሚ መሪው ጃን ማሃማ ባለፈው ቅዳሜ በተደረገው ሀገራዊ ምርጫ ማሸነፋቸውን የሀገሪቱ ምርጫ ኮሚሽን አስታውቋል። ማሃማ ወደ ስልጣን የመመለሳቸው ጉዳይ የተደበላለቁ አስተያየቶችን በማስተናገድ ላይ ይገኛል። አንዳንዶቹ ማሃማ በአዲስ መልክ ለማስተዳደር በመመለሳቸው ደስታቸውን ሲገልጹ፣ ሌሎች ደግሞ የጋናን የኢኮኖሚ ተግዳሮቶች የመፍታት አቅማቸው ላይ ጥርጣሬ አላቸው። የቪኦኤ ስናኑ ቶድ ከአክራ የላከውን ዘገባ እንግዶ ወልድ ያስደምጠናል።
የብሔራዊ ዲሞክራሲያዊ ኮንግረስ ኤንዲሲ ፓርቲ ደጋፊዎች የቀድሞ ፕሬዚደንት ጃን ማሃማ በድጋሚ በመመረጣቸው የተሰማቸውን ደስታ ለመግለጽ የድል ዜማ እያዜሙ ሰልፍ አድርገዋል። የኤንዲሲ ጠንካራ ደጋፊ ለሆነው ጀረማያ ማክሊን በምርጫው የተገኘው ድል ከፍተኛ ነው።
ይህ ከፍተኛ ድል ነው። እናም በጣም ደስ ብሎናል። ኢኮኖሚውን በቅጡ ያልያዘውን ኤንፒፒ ፓርቲ የጋና ሕዝብ ከስልጣን አስወግዷል።
በምርጫው ውጤት ደስተኛ ላልሆነውና የኤንፒፒ ፓርቲ ደጋፊ ለሆነው አሌክዛንደር ቦንሱ የማሃማ ወደ ስልጣን መመለስ እጅግ አሳሳቢ ነው።
He was once the president of Ghana and we saw what he did. We saw how
ከዚህ በፊት የጋና ፕሬዝዳንት ነበሩ። የሰሩትንም ተመልክተናል። ኢኮኖሚው አስከፊ ሁኔታ ውስጥ እንደነበረ ተመልክተናል። ለሰልጣኝ ነርሶች የሚሰጠውን የገንዘብ ድጎማ እንዳስቆሙ ማይተናል።
ቦንሱ እንደሚሉት የማሃማ ያመረር ታሪክ እንደሚያሳየው ከሆነ ስለመጪው ጊዜ ብሩ ተስፋ የሚፈነጥቅ አይደለም።
Someone who has cost me before
ከዚህ በፊት ዋጋ ያስከፈለኝን ሰው እንደገና ሌላ እድል ለመስጠት ይቸግረኛል።
የኤንዲሲው ደጋፊ ጀረማያ ማክሊን ግን በማሃማ ላይ ተስፋ ያደርጋሉ።
ራዕይ ላለው መሪ ድምጻቸውን ሰጥተዋል። የዚህችን ሀገር ሀብት ጥቅም ላይ የሚያውል መሪ መርጠዋል። ይህችን ሀገር እንደ አዲስ የሚያነቃንቅ መሪን መርጠዋል።
የጋናው የምርጫ ኮሚሽን ይፋ እንዳደረገው ማሃማ 56% ድምፅ አግኝተዋል። ተንታኞች እንደሚሉት የምርጫ ድሉ የተገኘው ሕዝቡ ገዢው ፓርቲ ኢኮኖሚውን የያዘበት ሁኔታ ስላላስደሰተው ነው። በጋና ዩኒቨርሲቲ የፖለቲካ ተንታኝ የሆኑት ዶክተር ኮዋሜ አሳ አሳንቴ እንደሚያምኑት የምርጫው ውጤት ከፍተኛ ተስፋ መቁረጥን አመላካች ነው።
It is a manifestation of the fact that there were a lot of mistrust
በፖለቲካና በኢኮኖሚ ስርዓቱ ላይ የነበራቸው ያለመተማመንና ተስፋ የመቁረጥ ስሜት ውጤት ነው።
ከነርፓና ቁጣጥር 2012 እስከ 2017 በስልጣን ላይ የነበሩት ማሃማ በስልጣን ዘመናቸው ስላበረከቱት አስተዋጽኦ ያለው ምላሽ የተደበላለቀ ነው። ተንታኙ ጃናታን ኦኪሬ እንደሚሉት ማሃማ በመሰረተ ልማት ግንባታና ሁሉንም አቃፊ በመሆናቸው ሲመሰገኑ፣ የጋናን የኃይል አቅርቦት ቀውስን መፍታት በተመለከተ ግን ጥያቄ ቀርብባቸዋል።
የኃይል መቆራረጥና መዋጀቅ ችግር ነበር። ነገር ግን ስልጣን ከመልቀቃቸው በፊት ችግሩን ቀርፈዋል። እንዳለመታደል ሆኖ ተራው ዜጋ ያንን እንደ መልካም አላየውም። እናም በምርጫው ወቅት ሊቀጧቸው ወሰኑ።
ማሃማ ስልጣኑን ለመረከብ በሚዘጋጁበት በዚህ ወቅት ሀገሪቱ ከገጠማት የኢኮኖሚ ቀውስ አንጻር መንገዱ ፈታኝ እንደሚሆን ጆናታን ኦኪሬ ያስጠነቅቃሉ።
ሕዝቡ ቃል በገቧቸው ጉዳዮች ላይ ትልቅ ተስፋ አድርጓል። እንደኔ ከሆነ ይህ ለእርሳቸው ትልቅ ፈተና ነው። ሀገሪቱ ውስጥ ያለውን ችግር ስናይ በተለይም እዳችንን መክፈል አለመቻላችን ከላይ ከምናየውም በላይ የሆነ ከባድ ችግር ውስጥ እንዳለን ይሰማኛል።
በሀገሪቱ የሚታየው የዋጋ ግሽበትና የሥራ አጥ ቁጥር መጨመር እያለም የመሐማ አስተዳደር ኢኮኖሚውን እንደሚያረጋጋና መልካም አጋጣሚዎችንም እንደሚፈጥር በርካታ ጋናውያን ተስፋ ያደርጋሉ። ተንታኞች በበኩላቸው መሐማ የመንግሥት ወጪን እንዲቀንሱና ሀገሪቱ ያለባትንም ዕዳ ለመቀነስ እንዲሰሩ ምክራቸውን ለግሰዋል። ሰናኑ ተወድ ከአክራ ለላከው ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
እንግዶ ልል ቀደመው ዘገባ አመሰግናለሁ። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 7 ሰዓት ከ35 ደቂቃ ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመለሰን ሌላ ዘገባ እናቀናለን። በሶሪያ የዩናይትድ ስቴትስ ጦር አቋም ከእስላማዊ መንግሥት ከፍተኛ የመልሶ ማጥቃት በኋላም አልተለወጠም። የደማስቆ ውድቀት በጦርነት በተናጠች ሀገር ውስጥ እስላማዊ መንግሥት እንዳያንሰራራ ለማድረግ ከአጋሮች ጋር ተባብሮ ሲሰሩ የቆዩ የአሜሪካ ወታደሮች ቀጣይ ዕጣ ምን ሊሆን እንደሚችልም ስጋት አሳድረዋል። በፔንታገን የቪኦኤ ዘጋቢ ካርላ ባብ ተከታዩን አጠናቅራለች። ደረጀ ደስታ ያስደምጠናል።
በደማስቆ የሚገኙ ሶሪያውያን እንደ አውሮፓ አቆጣጠር ከ1971 ወዲህ የአሳድ መንግስት ስልጣን ላይ ሳይኖር አስተያየታቸውን ለዓለም ሕዝብ ሲገልጡ ይህ የመጀመሪያ ጊዜ ነው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን
It's impossible not to be moved by the scenes of jubilation, the scenes of relief.
በሚታዩት የደስታ ስሜቶች፣ ከሶሪያ በሚወጡት የእፎይታ ትዕይንቶች አለመነካት አይቻልም። የዚህ አገዛዝ መጨረሻ አረመኔያዊነቱን እና ሙስናውን ሊፈጸም ላስቻሉት ከማንም በላይ ለኢራን፣ ለሂዝቦላ እና ለሩሲያ ሽንፈት ነው። ስለሆነም ይህ ወቅት ታሪካዊ እድል ይሰጣል። ብዙ አሳሳቢ አደጋዎችንም ግን አዝሏል።
በዚህ ሳምንት የዩናይትድ ስቴትስ ጦር ኃይሎች አደጋዎችን ለመቅረፍ በማለም በማዕከላዊ ሶሪያ 75 የእስላማዊ መንግስት ኢላማዎችን ለማጥቃት ተዋጊ ጄቶች፣ የቢ-52 ቦምቦችና ኤ-10 ተዋጊ አውሮፕላኖችን ተጠቅመዋል። እርምጃው የሽብር ቡድኑ አጋጣሚውን ለመጠቀም እንዳይሞክር ለማረጋገጥ የታሰበ ነው። ማይክ ሩብን ከአሜሪካ ኢንተርፕራይዝ ተቋም
The real danger moving forward over the next 48 hours is that if the Islamic State
በሚቀጥሉት 48 ሰዓታት ውስጥ ሊከሰት የሚችለው ትክክለኛው አደጋ እስላማዊ መንግስት አባላትና ደጋፊዎች ከታሰሩበትና በአልሆል ከሚገኘው የእስር ካምፓቸው ከወጡ በሺዎች የሚቆጠሩ ታጣቂዎች፣ በሺዎች የሚቆጠሩ ጽንፈኞች በሶሪያና በመካከለኛው ምስራቅ ብቻ ሳይሆን ቱርክና አውሮፓንም እንዲሁ ሊያጥለቀልቁ ይችላሉ።
የዩናይትድ ስቴትስ ጦር እስላማዊ መንግስት እንዳያንሰራራ የሶሪያ ዲሞክራሲያዊ ኃይሎችን ለመርዳት ሶሪያ ውስጥ የሚገኙ ወደ 900 የሚጠጉ ወታደሮች አሉት። አሁን የአሳድ መንግስት በመውደቁ ባለስልጣናቱ 3 ዋና ዋና ነገሮች እንዲሟሉ ይፈልጋሉ። በተባበሩት መንግስታት የዩናይትድ ስቴትስ ረዳት ተወካይ ሮበርት ውድ
Our soldiers and personnel and all are protected. We want to make sure that our allies are safe and secure.
ወታደሮቻችንና ሰራተኞቻችን ሁሉም ደህንነታቸው የተጠበቀ ነው። የአጋሮቻችንም ደህንነት የተጠበቀና አስተማማኝ መሆኑን ማረጋገጥ እንፈልጋለን። ሰብአዊ ቀውስ አለመኖሩን ማረጋገጥ እንፈልጋለን።
ከስልጣን የተባረሩት የቀድሞ ፕሬዝደንት ወደ ሞስኮ ተሰደዋል። ተንታኞች የሶሪያ ውድቀት ኢራንን ጨምሮ ሩሲያንም አዳክሟታል ይላሉ። አሁንም ከአሜሪካ ኢንተርፕራይዝ ተቋም ማይክ ሩብን
They've lost Hezbollah or at least the ability to supply them.
ሄዝቦላህን አጥተዋል ወይም ቢያንስ እነርሱን የመደገፍ አቅም አጥተዋል። ሶሪያን አጥተዋል። አሁን የሚነሳው ጥያቄ በሁቲዎች ላይ ያላቸውን የቁጥጥር የበላይነት ይዘው መቀጠል ይችላሉ ወይንስ በቀጠናው ውስጥ ያሉ ሌሎች ግዛቶች ለምሳሌ እንደ ሳውዲ አረቢያ ያሉት አጋጣሚውን ተጠቅመው ይውጧቸዋል።
ፔንታገን ከአጋሮች ጋር መገናኘት ቁልፍ ነው ብሏል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን ከቱርክ አቻቸው ጋር በሶሪያ ስላለው ለውጥ ተነጋግረዋል። የአሜሪካ ማዕከላዊ ጦር አዛዥ ጀነራል ኤሪክ ኩሪላ ክልሉ ውስጥ ናቸው። ከዮርዳኖስ አጋሮች ጋር በሶሪያ ጉዳይ መወያየታቸውና በመጪዎቹ ቀናት ከሌሎች የቀጠናው አጋሮች ጋር ለመነጋገር ማቀዳቸውን ባለስልጣናት ተናግረዋል።
ደረጀ ደስታን ለቀደመው ዘገባ በእጅጉ አመሰግናለሁ። ቀጣዩ ዘገባ ወደ ሶሪያ ይወስድናል። ከስልጣናቸው የተባረሩት የሶሪያው ፕሬዚደንት በሽር አልአሳድ ሞስኮ መግባታቸውን በመግለጽ የሩሲያ መንግሥት መገናኛ ብዙሃን ሞስኮ ለአሳድ ጥገኝነት መስጠቷን ዘግበዋል። አሳድ በስልጣን ላይ ያሉ ታጣቂዎችን ለማሸነፍ ባደረጉት ትግል ክሬምሊን ቁልፍ የመንግስታቸው ደጋፊ የነበረ ሲሆን ሞስኮ በሶሪያ የነበራትን ከጥቂት ቀናት በፊት የማይነቃነቅ ይመስል የነበረውን የበላይነት መልሶ ለማግኘት ግን አዳጋች ሊሆንባት ይችላል እየተባለ ነው። ሪካርዶ ማርኪን የላከውን ዘገባ ስመኝሽ ቆየት አቀርበዋለች።
የሩሲያ ተቃዋሚዎች ባንዲራ ሰኞ ዕለት ሞስኮ በሚገኘው የሶሪያ ኤምባሲ ሲውለበለብ መታየቱ ሩሲያ በመካከለኛው ምስራቅ የነበራትን ቁልፍ አጋር ማጣቷንና በቀጠናው የሚኖራትን ስልት እንደገና ማጤን ሊኖርባት እንደሚችል ማሳያ ነው። ክሬምሊን ከስልጣን ለተባረሩት የሶሪያ መሪና ቤተሰቦቻቸው በሞስኮ ጥገኝነት የሰጠች ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጉዳዩ ላይ እንዲወያይም አስቸኳይ ስብሰባ ጠርታለች። ለሞስኮ የአሳድ መውደቅ ትልቅ ጉዳት መሆኑን ዋሽንግተን የሚገኘው የአሜሪካ ጸጥታ ጉዳይ ማዕከል ጥናት አጥኚ ኬት ጆንሰን ያብራራሉ።
ሞስኮ በሶሪያ የነበራትን ጣልቃ ገብነት ዓለም አቀፋዊ ኃይል እንደነበረች እና ከአካባቢዋ ያለፈ ተጽዕኖ እንደነበራት ማሳያ ነው። ስለዚህ ከጂኦፖለቲክስ አንጻር ሩሲያ ለቀሪው ዓለም ማሳየት ከምትፈልገው ያነሰ ኃይል እንዳላት ያሳያል ብዬ አስባለሁ።
እንደ አውሮፓውያን አቆጣጠር በ2015 ሞስኮ አሳድን ለመደገፍ ወደ ሶሪያ ጦርነት ውስጥ በመግባት ብዙ ሀብት ያፈሰሰች እና የሩሲያን ወታደሮች ሕይወት የሰዋች ቢሆንም አሁን ግን ያ ሁሉ ከንቱ ሊሆን ይችላል። ተንታኞች እንደሚሉት ለ13 ዓመታት ከዘለቀው የሶሪያ የእርስ በርስ ጦርነት በኋላ በአሳድ መውደቅ ከሚገኘው ጥቅም የሚካፈሉት ሌሎች ሊሆኑ ይችላሉ። ማርክ ሃና በዓለም አቀፍ ጉዳዮች ተቋም ውስጥ ጥናት አጥኚ ናቸው።
The big winner here is Turkey. Erdogan is thrilled.
በዚህ መሃል ዋናው አሸናፊ ቱርክ ናት። ትራምፕ የአሜሪካ አገልግሎት ከሶሪያ እንደሚያስወጡ ሐሳብ ማቅረባቸው ቱርክን ያስደስታት ይመስለኛል። ምክንያቱም በዛች ሀገር ውስጥ የቱርክ የበላይነት ወሳኝ ይሆናል። ስለዚህ ኤርዶጋንና ቱርክ ያላቸው ተሰሚነት ከፍ ሲል ሩሲያ የነበራት ቦታ እየቀነሰ ይሄዳል።
የክሬምሊን ባለስልጣናት ከአዳዲሶቹ ባለስልጣናት ጋር እየተገናኙ መሆናቸውን መግለጻቸው ሞስኮ በሶሪያ ያላትን ስፍራ ለማስጠበቅ የሚያስችል ስምምነት ላይ ለመድረስ ፍላጎት እንዳላት ያሳያል። ሞስኮ በአሳድ አፋኝ አገዛዝ ውስጥ የነበራት ሚና ግን በቀላሉ የማይጠፋ አስቸጋሪ ትዝታ ነው ሲሉ ቻታም ሃውስ በተሰኘው ተቋም የመካከለኛው ምስራቅ ተንታኝ የሆኑት ኔል ኪሊያም ያብራራሉ።
ሩሲያ ሆስፒታሎችን፣ ትምህርት ቤቶችን በቦምብ ስትደበድብ፣ አሳድ በህዝቡ ላይ ቦምብ ሲጥልና የኬሚካል ጦር መሳሪያ ሲጠቀም ድጋፏን ስትገልጽ አይተናል። ስለዚህ ማንኛውም ወደ ስልጣን የሚመጣ መንግስት ከየትኛውም ቡድን ቢመጣ፣ ኩርዶችንም ይሁን ወይም ሌላ አካል ቢያካትት፣ ሩሲያ በሲቪሉ ህዝብ ላይ ያደረሰችውን ጭካኔ ድንገት የሚረሳ አይመስለኝም።
የሶሪያ መንግስት ፈጣን አወዳደቅና በርካቶች መቼም የሚገረሰስ የማይመስላቸው የኃይል መዋቅር መፍረስ ከአንድ ወር በፊት ለብዙዎች የሚታሰብ አልነበረም። አሁን ግን የሶሪያ ህዝብ ወዴት እንደሚሄድ ግልጽ ያልሆነ አዲስ እድል ድንገት ተፈጥሮለታል። በሪካርዶ ማርኪና ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ያዳመጣችሁ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው። የመጀመሪያው ምዕራፍን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ንግድና ምጣኔ ሀብት ነው። በኢትዮጵያ አሁን ያለው የሸቀጦች የዋጋ ንረት 19 በመቶ እንደሆነ መንግስት ይገልጻል። ይሁንና ይህ የዋጋ ንረት ህዝቡ ለከፋ ችግር እየዳረገው መሆኑን የህዝብ ተወካዮች ምክር ቤት አባላት የንግድ ቀጠናዊ ትስስር ሚኒስቴር የስራ ክንውን ሪፖርት ባቀረበው ወቅት ገልጸዋል። የተፈጠረው የዋጋ ንረት አንዱ ምክንያት የሆነው ደግሞ የዘመነ ንግድ ስርዓት መፍጠር አለመቻሉን መሆኑን ባለሙያዎች እየተናገሩ ይገኛሉ። በዚህ ጉዳይ ላይ አስመሟዬ ነው ቀጣዩን ዘገባ አሰናድተዋል።
የምግብ ሸቀጦችን ጨምሮ በአገር ውስጥ በሚመረቱም ሆነ ከውጭ በሚገቡት ምርቶች ላይ በየጊዜው የሚጨምረው ዋጋ እንዳማረራቸው የአሜሪካ ድምፅ በተለያየ ጊዜ ያነጋገራቸው ነዋሪዎች ሲገልጹ ቆይተዋል። የሕዝብ ተወካዮች ምክር ቤት አባሉ አቶ አበራ አዳሙም ማክሰኞ ህዳር 24 2017 ዓ.ም የንግድና ቀጠናዊ ትስስር ሚኒስቴር የሥራ ክንውን ሪፖርቱን ለምክር ቤቱ ባቀረበበት ወቅት ህዝቡ በኑሮ ውድነቱ መማረሩን ገልጸዋል።
ጤፍ፣ ስንዴ፣ ምስርም ሆነ ሌሎች የአትክልትና ፍራፍሬ ምርቶች አገር ውስጥ የሚመረቱ ቢሆኑም በጥራትም ሆነ በብዛት ገበያ ላይ አይገኙም። ቢገኙም ዋጋቸው እጅግ የተጋነነ በመሆኑ በቀላል የሚቀመስ አይደለም። የችግሩ ምንጭ ደግሞ ሰው ሰራሽ መሆኑ አይካድም። ህጋዊ ነጋዴው በኮንትሮባንድ ነጋዴዎችና በደላላ እየተጠለፈ መስራት ከማይችልበት ደረጃ ላይ ደርሷል። በዚህ የተነሳ ልጆቼን የማበላቸው አጣሁ የሚሉ አዛውንቶች ጋሽዬ ቁራሽ የዳቦ መግዣ ስጠኝ ራበኝ የሚሉ አንጀት የሚበሉ በርካታ ህጻናትን ማየት በከተማችን እየተለመደ መጥቷል። ልመና አልነበረም ማለት አይደለም፣ አሁኑ ግን እጅግ እየተባባሰ ሄዷል። ደላላ ዋጋ ይተምናል፣ ደላላ ዋጋ ይሰቅላል፣ ቢፈልግም ያወርዳል። በአጭር አነጋገር ደላላ የንግዱን ስርዓት ወይም ሲስተም እንደ ተባይ ወሮታል። በዚህም የኑሮ ውድነቱን መቋቋም አቅቶት ህብረተሰቡ መድረሻ እያጣ ነው።
በኢትዮጵያ አሁን ያለው የሸቀጦች ዋጋ ንረት 19 በመቶ እንደሆነ መንግስት ይገልጻል። ይህም ባለፈው ዓመት በተመሳሳይ ጊዜ ከነበረው 29.2 በመቶ ከፍተኛ የሆነ ቅናሽ ያሳየ መሆኑን በመጥቀስ የዋጋ ንረትን ለማረጋጋት እየሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ለምክር ቤቱ ተናግረዋል።
የመሠረታዊ ሸቀጦች አቅርቦትን በተመለከተ ባለፉት አምስት ወራት ገደማ በዋናነት በግሉ ሴክተር በተለይ በፍራንኮ ቫሉታ አማካኝነት መንግስት ቀረጥና ታክስ ነጻ አድርጎ ገብቶ ነው ገበያ ሊረጋጋ የቻለው።
ባለፉት አምስት ወራት የዋጋ ንረትን ለመቆጣጠር በ105,000 ህገወጥ ነጋዴዎች ላይ እርምጃ ተወስዷል ሲሉም ሚኒስትሩ ለምክር ቤቱ አብራርተዋል። በዚህ ጉዳይ አስተያየታቸውን የአሜሪካ ድምፅ የጠየቃቸው በአዲስ አበባ ዩኒቨርሲቲ ንግድና ስራ ትምህርት ቤት መምህር የሆኑ ዶክተር ዳኪቶ አለሙ በሸማቹ ላይ ለሚከሰቱ የተጋነኑ የዋጋ ጭማሪዎች መንግስት በህጋዊ ነጋዴዎች ላይ የሚፈጥረው ጫና አንዱ ምክንያት መሆኑን ያስረዳሉ።
የታክሱ ባለስልጣን ብዙውን ጊዜ ንግዱ ላይ ያለው ማህበረሰብ ነገሮችን ከማየት በስተኝ በተቃራኒ ታክሲ ያጭበረብራል በሚለው ማይንድ ሴት ነው የሚንቀሳቀሰው ማለት ነው። ይሄ አይነት አካሄድ ደግሞ ፎርማል ውስጥ የገቡትም በተሻለ ቢዝነስ ስራ ላይ እንዳይሰማሩ፣ በጥሩ ሁኔታ እንዳያድጉ፣ እነሱም ደግሞ በሌላ በኩል በፎርማል ሆኖ በትክክለኛ ሁኔታ ሰርቶ ከመበልጸግ በጎን በኩል መሄድን ይታያል። ፎርማል የሆኑት ላይ ከፍተኛ የግብር ጫና እንዳለ እገምታለሁ ማለት ነው። ይሄ ሲሆን ደግሞ እነዚህ ፎርማል የሆኑት በአስመጪነት ሊሆን ይችላል፣ በአምራችነት ላይ የተሰማሩ ሊሆኑ ይችላሉ። በቴክኒካሊ ያው ወደ ሽያጭ በሚሸጡት እቃዎች ላይ ዋጋቸውን ከፍ ማድረጋቸው አይቀርም። ሰው መጨረሻ ላይ ደግሞ የሸማቹ ማህበረሰብ ላይ ከፍተኛ የዋጋ ጫና እንደሚፈጥር ይገመታል ማለት ነው። ስለዚህ እኔ እንደ ችግር የዚህ በሙሉ ኢንቪሽስ ነው ማለት ነው። አንዱ ችግር ጋር ይሄዳል ማለት ነው።
የኢትዮጵያ መንግስት ሀገሪቱ የምትሰበስበው ግብር ከሳራ በታች ካሉ ሀገራት ዝቅተኛ መሆኑን በመጥቀስ ገቢውን ለማሳደግ እየሰራ መሆኑን ሲገልጽ ይሰማል። ከግብር የሚሰበሰበው ገቢ ዝቅተኛ መሆኑ ላይ የሚስማሙት ዶክተር ዳኪቶ ግን ለዚህ መፍትሄው ህገ ወጥ ነጋዴዎችን ወደ ህጋዊ ማምጣትና የንግድ ስርዓቱን ማዘመን ነው ይላሉ።
የእኛ ሀገር በቁጥር ደረጃ የታክስ ኦቶሪቲ የምንበል የባለስልጣኑ የምንበል የንግድ ሚኒስቴር በቁጥር ደረጃ ምን ያህል ሰው በቢዝነስ ላይ አለ ወይም ደግሞ ምን ያህል ቢዝነሶች ኢትዮጵያ ውስጥ በቁጥር አለ የምለውን በውል ለራሱ የሚያውቁ አይመስለኝም። ሰው በዋናነት ሞር ፎከስ የሚደረገው አምኖ ሲስተም ውስጥ የገባውን አካል ስ ሞር መጮቆን ላይ ነው ቤዝ የሚያተኩረው ማለት ነው። ለምሳሌ አይተን ከሆነ በቅርብ ጊዜያት በተለይ አሁን ባለው ሁኔታ ላይ ቁጥር መደገፍ ቢያስቸግርም ግን ሰዎች የንግድ ፍቃዳቸውን መልሶ ቢዝነስ የማቆም ስርዓትም ይታያል አሁን ላይ ማለት ነው። በተለይ መንግስት የሚያወጣቸው ህጎችም ሌሎቹን ፎርማል ቢዝነስ ውስጥ የገቡት በትክክለኛው ቢዝነስ ውስጥ የገቡትን የሚያቆይ እንደገና ደግሞ ያልገቡትን የሚያበረታታ ሆኖ አላየውም።
ላለፉት 60 ዓመታት ተግባራዊ የተደረገው የንግድ ህግ በ2013 ዓ.ም እንዲሻሻል ተደርጎ ወጥቷል። ከህግ ማሻሻያው ባለፈ የተረጋጋ የንግድ ምቹ ሁኔታ መፍጠር በዘርፉ የሚታዩ ችግሮችን ለመፍታት ያግዛል ሲሉ ዶክተር ዳኪቶ አለሙ ይናገራሉ።
ንግድም በሎ ኢንቨስትመንትም ብትወስድ አፌክት የሚያደርገው በአንድ ሀገር ውስጥ አንሰርቴኒቲ ነው። ሰዎች በሆነ ነገር ላይ እርግጠኛ ካልሆኑ የውጭንም ኢንቨስትመንት በሎ የሀገር ውስጥም ኢንቨስትመንት ወይንም ንግድ በሎ ሊያድግ አይችልም። ስለዚህ የሚወጡት ህጎች የተናበቡ መሆን አለባቸው። የሚወጡት የታክስ ህጎችም ሰፊውን ማህበረሰብ ያሳተፈ ቢሆን፣ የሚወጡት ህጎች ደግሞ የተለዋዋጭነታቸው አነስተኛ ቢሆን አንሰርቴኒቲ የምለውን እንዳይፈጥርም ማለት ነው። እና እነዚህ ነገሮች በተለይ ደግሞ ስቴክ ሆልደርስ ምንላቸው ባለድርሻ አካላቶችን ማሳተፍ የእነሱንም መስማት አስፈላጊ ነው ብዬ አስባለሁ።
በዚህ ተወካዮች ምክር ቤት ቀርበው የተቋማቸውን የስራ አፈጻጸም ሪፖርት ያቀረቡት ዶክተር ካሳሁን ጎፌ በመሠረታዊ ሸቀጦችን ጨምሮ በአንዳንድ የንግድ ስርዓት ውስጥ አሉ ባሏቸውና እሴት የማይጨምሩ ያሏቸው የደለላ ስራዎችን ለማስቆም እርምጃ ተወስዷል ሲሉም ተናግረዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።
አስማማውን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ሕይወት የቀጠፈው ኤችአይቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥሯል። በተለይ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ ማብዛትና ለኤችአይቪ ኤድስ ይሰጥ የነበረው ትኩረት መቀነስ ለቫይረሱ ስርጭት መጨመር ምክንያት እየሆነ እንደመጣ የጤና ሚኒስቴር አመላክቷል። የዚህን ጉዳይ ዝርዝር ስመኝሽ ቆይታ አሰማናለች።
ባለፉት ዓመታት ኤችአይቪ ኤድስ በዓለም አቀፍ ደረጃም ይሁን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በዓለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ ዓመት ይፋ ባደረገው ሪፖርት ከሳህራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም ቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከ3.5 ከመቶ በላይ ሆኖ መቀጠሉን በጤና ሚኒስቴር የኤችአይቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ።
እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው፣ ከዛ አዲስ አበባ ነው። ዋናው ምክንያት ምንድነው? የጋምቤላው ከባህላዊና ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤችአይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበር እና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የሀገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ፣ የሶሽዮ ኢኮኖሚክ ዲፍረንሶች አሉ። በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ እና ብዙ የሪስኪ ቢሄቨሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነች አዲስ አበባ ውስጥ ከፍ ይላል።
ኢትዮጵያ ውስጥ በየዓመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከ8000 ሲበልጥ በዓመት 11000 ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላ እድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ። ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌላ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል።
ኤችአይቪ ጋር ሰው ኖርማሊ መኖር እንደሚችል፣ ኤችአይቪ ፖዚቲቭ ሆኖ ከኤችአይቪ ነጻ የሆነ ጀነሬሽን ማፍራት እንደሚችል፣ ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀነሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤችአይቪ ምን ያክል ሰውን እንደሚጎዳ፣ ሰዎች ታሞ ምን ያክል እንደሚማቀቁ፣ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ፣ ሰዎች ትሮማታይዝድ ሆኖ በጣም ይከላከሉ ነበር እና አሁን ላይ ያለ ግን የአሁኑ ጀኔሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው።
ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸውን ነው አቶ ፈቃደም ያስረዱት።
ዘመኑ ያፈራው ይሄ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለኝ። ምክንያቱም ኢንተርኔት አክሴሶች አሉ። ያንን በማየት በጣም ታዳጊና ፒውር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ይዝልንትን ስለሚሆናቸው ይህ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ እና የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የግብረ ስጋ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤችአይቪን አይፈሩም የሚል መረጃዎች አሉ።
የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ ወጣት ሴቶችና ልጃገረዶች ዘንድ በ71 ከመቶ ከፍ ያለ መሆኑን አስታውቋል። በተለይ በመስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከ10 እስከ 19 በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር ሆኖትና በኤችአይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳይ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ።
And there are a number of reasons that I think could contribute to that.
ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤችአይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ስላለባቸው ጥንቃቄዎች ያውቃሉ? ራሳቸውን መጠበቅ ይችላሉ ወይስ ከቁጥጥራቸው ውጪ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው? የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው።
ስራ አጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤችአይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃደም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል።
ሀገራችን በተለያዩ ምክንያት የስራ አጥነት ችግርም እንዳለ ያም ሁሉ የማህበራዊ ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕሮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነድፈን እነዚህ ሃይ ሪስክ አዶለሰንት ገርልስ እንደ ያንግ ዊመኖች ላይ እየሰራ እንገኛለን ማለት ነው።
ሌላው ለኤችአይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ጾታዊ ጥቃቶችና የጤና ተቋማት ተደራሽ አለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ።
So definitely violence of any kind, rape, intimate partner violence,
አስገድዶ መድፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤችአይቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የሕክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ሕክምናቸው ይቋረጣል፣ ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል።
በኢትዮጵያም በትግራይ፣ በአማራ፣ በኦሮሚያና በሌሎች አካባቢዎች ግጭቶች ያስከተሏቸው ጾታዊ ጥቃቶች፣ የጤና ተቋማት ውድመትና ተደራሽነት ከኤችአይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስቴር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ። እስካሁን በተሰሩ ኤችአይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤችአይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር፣ በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ፣ የኤችአይቪ ኤድስ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል ለወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤችአይቪ እንዳይዝ የሚሰጥ ክትባት ወይም ኤችአይቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ።
ሳይለንት ኪለር ነው ኤችአይቪ። ምክንያቱም ሰው እንደተያዘ ስለማይታመም ማች እንደተያዘ ስለማያውቅ እና ከማን እንደተያዘም ስለማያውቅ ጫንቀው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብር ስጋ ግንኙነት ሲጋለጥ አስገዳጅ ሆኖ ከተገኘ በኮንደም መጠቀም አለዛ ግን ከጋብቻ በፊት መቆጠብ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እምነት አለኝ። ማንኛውም ወጣት
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።